ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org fnote.org በቀጥታ መከታተል ይቻላል። ሊንክ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ ግንቦት 25 ቀን 2011 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። ዝግጅታችንን የምንጀምረው በሳምንቱ ውስጥ የተጠናቀሩትን አበይት ዜናዎች በመንተነትንበት የፍካሪ ዜና ይሆናል። በዋሽንግተን ዲሲ በወያኔ ኤያዲግ ኤምባሲ ፊል ለፊት ተደርጎ የነበረውን የተቃውሞ ሰልፍ በሚመለከት ያጠናቀርነውን ዘገባ በማስከተል እናቀርባለን። በመጨረሻም ባሳለፍነው ሳምንት አስተላልፈናቸው የነበሩትን የፍኖተ ዴሞክራሲ ሀተታዎች በድጋሚ አቅርበን ክፍል አንድ ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን።
በቅድሚያ ርዕሶቹ።
በተለያዩ ስፍራዎች የተካሄዱ የመምህራን ንቅናቄዎች ዘረኛው አገዛዝን ማስደንገጣቸው ተሰማ። ሀገሪቱ ያላት የውጪ ምንዛሪ እንዳለ ለባዕዳን ባለሀብቶች እንዲከፋፈል መደረጉ ቁጣን መቀስቀሱ ታወቀ። በወለጋ በአንድ የማዕድን አሳሽ ኩባንያ ላይ ጥቃት መፈጸሙ እያነጋገረ ነው ተባለ። የጅማ ኢንዱስትሪ ፓርክ ሙሉ በሙሉ በአንድ የቻይና ኩባንያ መያዙ መዘዝ እንዳለው ተነገረ። በአዲስ አበባ ከፍተኛ የጎርፍ አደጋ ስጋት ማሳደሩ ተሰማ። በአዲስ አበባ 30 ሺህ ቤቶች ለማፍረስ እየፎከረ ያለው ህዝባዊ ተቃውሞ መቀስቀሱ ታወቀ። የኢትዮጵያ መምህራን በዘረኛው አገዛዝ የማህበራቸው ህልውና ከተደፈረና ማህበሩ የአገዛዙ ተቀጽላ እንዲሆን ከተደረገ አንስቶ ትግላቸው ውስጡን እየተብላላ መሆኑን ከመምህራኑ መገንዘብ ተችሏል። መምህራን የትምህርት ባለሙያዎችና ወላጆች ያልመከሩበትና በአግባቡ ያልተጠና የትምህርት ፖሊሲና ስርዓት በአገዛዙ የተጫነ በመሆኑ ትምህርት በእንዲህ በሚያሳዝን መልኩ መቃብር ተከቶ አፈር ሊለብስ መቃረቡ ከማንም በላይ መምህራንን እያስቆጣ መክረሙ የሚታወቅ ነው። በሁለተኛ ደረጃ የመንግስት ትምህርት ቤቶች በሟቹ አረመኔና ዘረኛ አውራ ዘለል መመሪያ የተፈጥሮ ሳይንስ ትምህርቶች በቴሌቪዥን እንዲሰጡ መደረጉ በትምህርት ላይ ከተፈጸሙ ከፍተኛ ወንጀሎች አንዱ መሆኑ የሚታወቅ ነው ተብሏል። በዚህ ወንጀል በኢትዮጵያ ትምህርት ጥራት ላይ ከፍተኛ ወንጀል በመፈጸሟ ዮዲት ጉዲት የሚል ጸያፍ መጠሪያ የተለጠፈባት ገነት ዘውዴ ስትሆን ከእሷና ከእሷ ጋር ትምህርትን የገደሉ ከፍተኛ የወያኔ ሹመኛ የነበሩ ሁሉ ዘብጥያ ወርደው ለፍርድ መቅረብ ይገባቸዋል የሚል ጠንከር ያለ ክስ ሲተነዘር መሰማቱ የተለመደ መሆኑን ብዙዎች ሲያነሱ ይሰማል። በአሁኑ ሰዓት ለመምህራን እየተከፈለ ያለው ደሞዝ ከብር ግሽበት ጋር ሲመዛዘን ከዛሬ 40 ዓመታት በፊት ከነበረው በእጅጉ ያነሰ በመሆኑ የመምህራን ህይወት እጅግ ዘግናኝ እንደሆነ መረዳት ተችሏል። ዘረኛው አገዛዝ የመምህራን ማህበርን በመዝረፍ የማህበሩ አመራሮች የነበሩ እነ ዶክተር ታዬ ወልደ ሰማያትን አስሮ በማስተቃየት እና ተፋማሩን በጠራራ ፀሐይ በሩም ሳጥይት በመግደል ማህበሩን በአገዛዙ ካድሬዎች እንዲዘወር በማድረጉ የመምህራን ድምጽና ብሶት ለዘመናት መስተፋፈኑ የታወቀ መሆኑን መምህራኑ ያስረዳሉ። ሰሞኑን በአዲስ አበባ በባህር ዳር ወዘተ መምህራን የታፈኑ ብሶታቸው ፈንቅሏቸውና አስተባብሯቸው ገንፍለው በአደባባይ በመውጣት ታሪክ እየጻፉ መሆናቸውን ከተለያዩ አቅጣጫዎች ከደረሱን መረጃዎች መገንዘብ ተችሏል። በአዲስ አበባ መስቀል አደባባይ የወጡት መምህራንን ፖሊስ ስብዕናቸውን የደፈረ ጠያፍ ስድብና ሙያቸውን የሚያንቋሽሽ ዘለፋና ስድብ እንዳወረደባቸውና ጓኖቻቸውን እንዲያወልቁ ተደርገው ጓኖቻቸው መሬት እንደተጣሉና እነሱም መሬት እንዲቀመጡ መንገላታታቸውና መገፈራቸውን እንዲሁም ቁጥራቸው ከ40 በላይ የሚሆኑ መምህራን በፖሊስ መያዛቸውና በኋላ የሚያስከትለውን ጦስ በመፍራት መለቀቃቸውን ስፍራው ከነበሩ መምህራን መረዳት ተችሏል። በወቅቱ ይተጋቡ ከነበሩት መፈክሮች ውስጥ ይሁዳው መምህራን ማህበር መምህራንን አይወክልም፣ የመምህራን ድምጽ ይስማ፣ ፍትህ ለመምህራን፣ የትምህርት ጥራት ይከበር፣ የመምህራን ክብር ይመለስ ወዘተ የሚሉ እንደሚገኙበት መገንዘብ ተችሏል። የየመምህራን አመጽ እየተስፋፋና እየተጠናከረ እንደሚሄድ ከደረሰን መረጃ መገንዘብ የተቻለ ሲሆን የመምህራን እንቅስቃሴ በየትኛውም አገር አምባገነን አገዛዞችን ለማስወገድ ፊታውራሪ ሲሆን በህዝብ ዘንድ ተቀባይነቱ የሰፋ ሊሆን ስለሚችል አገዛዙ ኮዲው የሽንገላ እርምጃዎች ሊያደርግ ይችላል የሚል ግምት እየተሰጠ መሆኑን እየተሰማ ነው። ባሳለፍነው ሳምንት እሁድ ከታተመው ካፒታል ከተሰኘው ጋዜጣ መረዳት የተቻለው ብሔራዊ ባንክ በ9 ወራት ውስጥ ከመደበው 5 ቢሊዮን የአሜሪካን ዶላር ውስጥ 92 ከመቶ የተከፋፈለው ለተለያዩ የባዕዳን ማምረቻ ኩባንያዎች ሲሆን ለኢትዮጵያውያን የተከፋፈለው 6 ከመቶ ብቻ መሆኑን በመግለጽ ፋብሪካዎቻቸውን ለመዝጋት አፋፍ ላይ መቃረባቸውን በቁጭት ሲገልጹ መስተማታቸውን በማንሳት መዘገቡን መረዳት ተችሏል። እነዚህ የባዕዳን ኩባንያዎች ምርቶቻቸውን በአውሮፓና በአሜሪካ ገበያዎች በመሸጥ የውጭ ምንዛሪ እንደሚያስገቡ የሚወራው ፍጹም ውሸት ለመሆኑ ከተለያዩ ምንጮች ከተገኙ መረጃዎች መገንዘብ ተችሏል። አገር በቀል ባለሀብቶች ሊበረታቱና አስፈላጊና ተገቢ ድጋፍ ሊደረግላቸው ሲገባ አገዛዙ እያደረገ ያለው ከስራው እንዲወጡና በባዕዳን ባለሀብቶች ከሚንቀሳቀሱት ፋብሪካዎች የተመረቱ ሸቀጦችን እንዲቸረችሩ መሆኑ ሊወገዝ ይገባዋል እየተባለ ነው።
በእንግሊዝ ሀገር የሚታተመው ፋይናንሻል ታይምስ ጋዜጣ ግንቦት 18 ቀን ባወጣው እትሙ ባለፈው አመት በኢትዮጵያ ከቤት ንፍረታቸው የተፈናቀሉ ዜጎች ቁጥር ከየትኛውም የዓለም ክፍል ከተፈናቀሉት የሚበልጥ መሆኑን ዘግቧል። በአንድ አመት ብቻ የተፈናቀሉት ዜጎች ወደ 3 ሚሊዮን የሚጠጉ ሲሆን ይህም ከሶሪያ፣ ከየመን፣ ከሶማሊያና ከአፍጋኒስታን ከተፈናቀሉት ድምር ቁጥር እንደሚበልጥ ገልጿል። ጋዜጣው በዘገባው በተለይ የጉጂ ተፈናቃዮች አለፍላጎታቸውና አለውዴታቸው በግድ እንዲመለሱ ቢደረጉም አሁንም ያልተመለሱ በርካታ ዜጎች መኖራቸውን ጽፏል። ብዙዎቹ የእርዳታ ሰጪ ድርጅቶች በሰጡት መግለጫ ተፈናቃይ ዜጎች ወደ ነበሩበት ለመመለስ ፈቃደኛነታቸውን ማረጋገጥ የመጀመሪያ ተግባር ከመሆኑም በላይ ቢያንስ የሁለት አመት ዝግጅት መደረግ እንደሚያስፈልገው ገልጸው ሽሞቹና የአካባቢ ባለስልጣኖች ተፈናቃዮቹ በሁለት ሳምንት ጊዜ ውስጥ እንዲመለሱ የወሰዱት እርምጃ ኢሰብአዊ ከመሆኑም በላይ በወንጀል ሊያስጠይቃቸው እንደሚችል መጥቀሳቸውን ዘግቧል። በአንጻሩ ሽሞቹ መልሶ ማቋቋሙን የሚቃወሙት የእርዳታ ሰጪ ድርጅቶች የራሳቸው ዓላማ ያላቸውና ጥቅማቸውን የሚያሳድዱ ናቸው የሚሉ ክሶች መሰንዘራቸውንም ዘግቧል። ጋዜጣው በማጣቀሻ እንደዘገበው በተለይ በኦሮሚያ ዜጎች የሚፈናቀሉት የኛ ብሔር ተወካይ ወደ ስልጣን መጥቷልና መብታችንን ለማስጠበቅ የፈለግነውን ማድረግ አለብን በሚል አስተሳሰብ ከተጠናወታቸው ክፍሎች መሆኑን ጠቁሞ ሹሞቹ የነዚህን ክፍሎች አደገኛ እንቅስቃሴ ለመቆጣጠር የወሰዱት እርምጃ የለም ብሏል። ሁሉንም ሊያስማማ የሚችል ስር ነቀል የፖለቲካ ለውጥ ካልተደረገ ችግሩ የሚቀጥል መሆኑንም ገልጿል። ያፓ በኢትዮጵያ ጎልቶ የሚታዩት ውስብስብ የፖለቲካ ችግሮች ሊፈቱ የሚችሉት ሁሉን ያሳተፈ የሽግግር ሂደት ሲካሄድ መሆኑን ደጋግሞ ማሳሰቡ ይታወቃል።
የእንግሊዝ የወርቅ አፋሽና አውጪ ኬቴ ማዕድን የተሰኘው ኩባንያ በምዕራብ ወለጋ ቱሉ ኮፒ ወረዳ ማንነታቸው ባልታወቁ አጥቂዎች ተከፍቶ እንደነበር ታወቀ። ጥቃቱን የፈጸሙት አንድ የጂፒኤስ መሳሪያና ማጉያ ማይክሮስኮፕ መዝረፋቸው የታወቀ ሲሆን ዘረፋው ግርምት ማሳደሩን መረዳት ተችሏል። እንዲህ ያለው ዘረፋ ከዚህ ቀደም በነጆ በተመሳሳይ በማድን ቆፋሮ በተሰማራ ኩባንያ በተከፈተ ጥቃት አንድ ጃፓናዊና አንድ ህንዳዊ መገደላቸው የታወቀ መሆኑ የሚታወስ ነው። በርካቶች እንደሚያስረዱት በምዕራብ ወለጋ በስፋት በዘረፋ ተግባር ተሰማርቶ የሚገኘው የኦነግ ታጣቂ ኃይል እንደሆነ መሆኑንም ነው። በቅርቡ ኦነግ እንደከዚህ ቀደሞቹ ምንም ታጣቂ ኃይል እንደሌለው የገለጸ ቢሆንም በዞች ሊታመን የሚችል ዓለሙን በማስረዳት ከዚህ ዝርፊያ ጀርባ ኦነግ እንዳለበትም ይናገራሉ። ዘረኛው አገዛዝ የውጭ ምንዛሪ ችጋሩን ለመቅረፍ በሚል ከባዕዳን ኩባንያዎች ጋር የሚያደርጋቸው ስምምነቶች የሀገርን ጥቅምና ክብር ሲጎዱ እየታየ መሆኑን በርካቶች ያስረዳሉ። በጫማ ማምረት የተሰማራ ሁአንጂኦ የተሰኘ የቻይና ኩባንያ 40 ሄክታር ላይ ያረፈውን የጂማን ኢንዱስትሪ ፓርክ በ60 ሚሊዮን የአሜሪካን ዶላር መረከቡ በጥርጣሬ ሊታይ ይገባዋል እየተባለ ነው። ኩባንያው ከጫማ ማምረት በተጨማሪ በቡና ማቀነባበር ላይም እንደሚሰራም የታወቀ ሲሆን ይህ ሁሉ አድሮ አገር በቀል በቡና ማቀነባበር የተሰማሩትን ማሽመድመዱ አይቀርምና አገዛዙ አገርን ለመልበል እያደረገ ያለው በሬ ሆይ ሳሩን አየህና ገደሉን ሳተህ የሚያስብል ነው ተብሏል። ዘንድሮ በግንቦት ወር በነጎድጓድ የታጀበ ዝናብ በተከታታይ የዘነበ በመሆኑ መሬቱ ክረምቱ ከመግባቱ በፊት ውሃ ስለሚጠግብ የክረምቱ ዝናብ ጎርፍ ሊያስከትል እንደሚችልና በበርካታ አካባቢዎች በሚያደርሰው አደጋ በ169 ቦታዎች በ20,000 አባወራዎች ላይ ጉዳት እንደሚያደርስ ስጋት ማሳደሩን ከአዲስ አበባ የአደጋ መከላከል መስሪያ ቤት ከተሰጠው መግለጫ መገንዘብ ተችሏል። በዚህ አደጋ ወደ 1000 የሚጠጉ ተቋማት የአደጋው ተለባዎች ሊሆኑ እንደሚችሉና በአደጋው ወደ 4.3 ቢሊዮን የሚገመት ንብረት ሊወድም እንደሚችል መገመቱንም መገንዘብ ተችሏል። ለጎርፉ አደጋ ከፍተኛ ተጋላጭ የሚሆኑት አቃቂ፣ የካ፣ ቦሌ፣ ኮልፌ፣ ቂርቆስ፣ ልደታ፣ አዲስ ከተማ፣ ጉለሌ፣ አራዳ፣ ንፋስ ስልክ ክፍለ ከተሞች መሆናቸውም ከተሰጠው መግለጫ መረዳት ተችሏል። በአዲስ አበባ 30,000 ቤቶች ለማፍረስ እየፎከረ ያለው ህዝባዊ ተቃውሞ መቀስቀሱ ታወቀ። በዚህ በክረምት ወቅት ህጋዊ ውክልና የሌለውና ዘረኛና ጠባብ የሆነው ታከለ ኡማ የተሰኘው የኦዴፓ ሹም 30,000 ቤቶችን በማፍረስ ከ100,000 በላይ ህዝብን ሜዳ ላይ በመጣል ድምጽ በሌለው መሳሪያ ለመግደል እየዛተ መሆኑ ኮዲው ቀውስ ሊያስከትል እንደሚችል እየተነገረ እንደሆነ መገንዘብ ተችሏል። ይህን ጉዳይ አስመልክቶ የአዲስ አበባ ባላደራ አስተባባሪ ኮሚቴ ባሳለፍነው ሳምንት በሰጠው መግለጫ አሁን ያለው የአዲስ አበባ አስተዳደር የሚባለው እንዲህ የመሰሉ ርምጃዎችን የመውሰድ ቅንጣት ታህል ህጋዊ ስልጣን እንደሌለው በመግለጽ ቤቶቹ የተሰሩትም ከ10ና 15 ዓመታት ቀደም ሲል በመሆኑ የማፍረስ ዛቻው ህጋዊ ባለመሆኑ ሊቆም እንደሚገባው በአጽንኦት መግለጹን መገንዘብ ተችሏል። የአዲስ አበባ ቤቶችን የማፍረስ ዘመቻ በነኩማና በነድሪባም እየተደረጉ እንደነበርና የከተማዋንም ገጽታ አስቀያሚ ያደረጉ ከመሆናቸውም በላይ ለተላላፊ በሽታዎች መሰራጫነት እያመቻቹ መሆናቸው በአንድ በኩል በሌላው አንጻር ደግሞ በአዲስ አበባ የኦሮሞ ተወላጆችን ቁጥር ከፍ ለማድረግ እንዲረዳ ቤቶችና መንደሮችን በማፍረስ አዲስ ሰፋሪዎችን ለማስተር ድብቅ ደባ መኖሩን ማጤን ተገቢ መሆኑን የከተማዋ ተቆርቋሪዎች ያስረዳሉ። አልጀዚራ የተባለው የዜና ተቋም አርብ ግንቦት 23 ቀን በሰጠው መግለጫ የሱዳን ወታደራዊ ጊዜያዊ አስተዳደር ምክር ቤት በካርቱም የሚገኘው የተቋሙን ጽፈት ቤት መዝጋቱንና የተቋሙ ጋዜጠኞች ስለ ሱዳን እንዳይዘግቡ ትዛዝ የሰጠመውን ገልጿል። የዜና ተቋሙ በመግለጫው የወታደራዊ አስተዳደር ምክር ቤቱ እርምጃ የሚዲያ ነጻነት የሚጋፋ በሙያተኞች በተደገፈ ዘገባ ላይ ጥቃት የተነዘረና የህዝብን የማወቅ መብትን የሚጻረር ነው ብሏል። የዜና ተቋሙ በአረብኛ በሚያስተላልፈው ፕሮግራምና በተለይም ህዝባዊ እንቅስቃሴን አስመልክቶ በሚያደርገው ሰፊ የሚዲያ ሽፋን ምክንያት እንደ ግብጽ፣ ባህሬን፣ ሳውዲ አረቢያና የተባበሩት አረብ ኤሚሬትስና የመሳሰሉ ሀገሮች መሪዎችን ማስከፋቱ የሚታወቅ ሲሆን እነዚህ ሀገሮች ለተቋሙ ከፍተኛ ድጋፍ በሚያደርገው በኳታር መንግስት ላይ ማዕቀብ መጣላቸው ይታወቃል። ይህ እንዳለ ሆኖ በሱዳን በወታደራዊ አስተዳደር ምክር ቤቱና በተቃዋሚዎቹ መካከል ግብግቡ የቀጠለ ሲሆን በስልጣን ላይ ያሉት ወታደራዊ ሹሞች የህዝቡን እንቅስቃሴ ለማፈንና ለማስወገድ ዝግጅት እያደረጉ ነው የሚለው ጥርጣሬ እየሰፋ መሄዱ ታውቋል። በካርቱም በወታደራዊ ካምፕ ደጃፍ ሲደረግ የነበረው ተቃውሞ የቀጠለ ሲሆን ሐሙስ መጋቢት 22 ቀን ከወታደሮች በተተኮሰ ጥይት የ20 ዓመት ወጣት ተገድሏል። ስሙን ከጃንጃዊድ ሚሊሺያ ወደ ፈጣን አጋሽ ኃይል በሚል ስም ቀይሮ በአዲስ መልክ የተደራጀው በዳርፉር ህዝብ ላይ አሰቃቂ ግድያ በመፈጸም ወንጀለኛ የሆነው ኃይል መሪ በትናንት ዕለት በሰጠው መግለጫ ተቃዋሚዎች በጥብጥ እየፈጠሩ ለውጡን እያደናቀፉ ነው፣ ወታደሮቹ ላይ ተኩስ ከፍተው ጉዳት አድርሰዋል የሚል ክስ ከተነዘረ በኋላ ከወታደሩ ክፍል ጋር አብረን በመሆን እነዚህን ብጥብጦች እናቆማለን ብሏል። የወታደሩ ክፍል በአደባባይ ተቃውሞ የሚያሰሙትን የኃይል እርምጃ በመውሰድ ለማባረር ሴራ እየጎነጎነ ነው የሚሉ ጥርጣሬዎች እየተሰራጩ ሲሆን ተቃዋሚዎች በበኩላቸው የወታደሩ ክፍል የሚወስደውን ማናቸውንም እርምጃ ለመቋቋም የቆረጡ መሆናቸውንና ትግላቸውን በስራ ማቆምና በሙት ከተማ አድማዎች አጅበው እንደሚያቀጣጥሉ ዝተዋል። የሱዳኑን የወታደር ክፍል ስልጣን ላይ ለማቆየት ሳውዲና የተባበሩት ኤሚሬት የ3 ቢሊዮን ዶላር የሰጡ ሲሆን በቅርቡ መሪው ወደ ኢትዮጵያ መጥቶ ከአዲሱ ሹም ጋር ድጋፍ ያገኘ መሆኑ ይታወቃል። ለለቱ ያልናቸው ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ። ለለቱ ያልናቸው ፍካሪ ዜናዎች እነዚህ ነበሩ። ከቀሪ ዝግጅቶቻችን ጋር መልካም ቆይታ።
በግፍ የታሰ
ሰልፈኞቹ በጠቅላላ አገሪቱ የሚካሄደውን ዘረኛ የማፈናቀል እርምጃ ተቃውመው ጊዜያዊ ህዝባዊ መንግስት ባስቸኳይ እንዲቋቋም ድምጻቸውን አሰምተዋል። ሰልፈኞቹ ይዟቸው ከነበሩት መፈክሮች መካከል ዘረኝነት ህገወጥ ይሁን፣ ኢህአዴግ ይወገድ፣ የሽግግር መንግስት አሁኑኑ ህዝብን በዘረኝነት መፍጀትና ማፈናቀል ያብቃ፣ ሁሉም የፖለቲካ እስረኞች ይፈቱ፣ የህዝብ የመብት ጥያቄዎች ሁሉ ምላሽ ያገኙ፣ ወንጀለኞች ለፍርድ ይቀርቡ፣ አዲስ አበባ የኢትዮጵያ ዋና ከተማና የአዲስ አበባዎች ናት ልዩ ጥቅም የሚባል የለም የሚሉት ይገኙበታል። ለተፈናቀለውና ለሚሰቃየው ህዝብ ከኛም ውጭ ማንንም ተቆርቋሪና ተቃዋሚ የለም ብለው መድረክ የሚያጣብቡ በዚህ ሰፍ ላይ ለመገኘት ድፍረቱ እንዳጣራቸው ለመታዘብ ተችሏል። በወቅቱ ሰልፉን በሚመለከት ጥቂቶችን ተሳታፊዎች አነጋግረን ነበር።
በተለይ ዘረኝነት እንዲወድም ነው። ዘረኝነት ያለ የኢትዮጵያ እድገት ሊካሄድ አይችልም። በዚህ ምክንያት እዚህ ሰልፍ ላይ ተገኝቻለሁ እና አሁን ለኢትዮጵያ ህዝብ የህዝብ መንግስት እንዲቋቋም ነው በተለይ የምንፈልገው። ህዝብ የመረጠው መንግስት እንዲመጣልን ነው የምንፈልገው እንጂ እዛ በዛው እየተሻሻሉ ኢትዮጵያን ለመምራት ፈጽሞ አይቻልም።
ዘረኛ ቀጣይ ኢህአዴግ ቀጣይ መንግስት የሆነውን የአብይ መንግስት ለመቃወም እንደሚታወቀው በአሁኑ ወቅት ምንም የተቀየረ ነገር የለም። ሁሉ ነገር እንደቀጠለ ነው። ዘረኝነት፣ ግድያ፣ መታሰር፣ መሳደድ ይሄ ሁሉ እየቀጠለ ነው ያለው። ይሄ ሁሉ ነገር ማቆም አለበት። ይሄ ሁሉ ቆሞ ሁሉን አቀፍ የሆነ የሽግግር መንግስት መቋቋም አለበት። ይሄ ሁሉን አቀፍ ሽግግር መንግስት መቋቋም ድረስ ችግሩ ይቀጥላል። የኢትዮጵያ ስቃይና መፍረስ አይቀሬ ነው። ስለዚህ አሁኑኑ ሁሉም ኃይሎች የተወጣጣ የሽግግር በጣም አስፈላጊ ነው። አሁን ያለው የኢህአዴግ ቲፒኤልኤፍ ቲፒአርኤፍ መንግስት ሁሉ መሰረዝ አለበት እና በሁሉ በስልጣን ላይ ያለውን መንግስት ያጀቡት አድርባይ ድርጅቶችና ሞራሎች ብቻ አይደለም በኢትዮጵያ ፖለቲካ የሚያገባቸው ሁሉም ሰው ያገባዋል።
እኔ በሰልፉ ላይ የተገኘሁበት ዋናው ምክንያት በሀገሪቱ ውስጥ ያሉ መፈናቀሎች የአንድ ዘር የበላይነት እየገነነ እየነገሰ አንዱ በአንዱ እየተሰኛ መምጣቱ ነው። ይህ የመጀመሪያ ሰልፍ አይደለም። እንግዲህ 50ኛ ዓመት ሰልፍ ማድረጋችን ነው እና ግማሽ ምዕት ዓመት ሙሉ ለነጻነት መታገል ከህዝብ ጋር መቆም ቀላል ነገር አይደለም። ህዝቡ ሊገነዘበው የሚገባ አይነት ነገር ቢኖር በየጊዜው የሚወሩት ወሬዎች ሁሉ ህዝባዊ የስልጣን ባለቤትነት ሊያመጣ አልቻለም። ህዝቡ የስልጣኑ ባለቤት እስካልሆነ ድረስ ችግር በግለሰቦች ሊፈታ የሚችል አይደለም። በፈቃደኝነት የሚሰጥም ነገር አይደለም እና የግዴታ የህዝቡን ያማከለ የሽግግር መንግስት መቋቋም አለበት። አለዚያ በስተቀር አንዱ ጉልበተኛ ሲወጣ ሌላው ጉልበተኛ እየተጠቃ ነው ያለው። ሌላው ለወገኖች የምናገረው ነገር ቢኖር ነገ ለሚያልፍ ነገር አንዱን በአንዱ ላይ በዘር እንዳይነሳ አደራ ነው። በጣም ትልቅ ነው፣ አሳፋሪ ነገር። የህዝብ ችግር ብዘረኝነት አይደለም የሚያጠፋው። አብሮ መቆም፣ አብሮ መታገል፣ አብሮ መስራት። አመሰግናለሁ።
ዛሬ እዚህ የመጣሁት የተካሄደው ነው መልካም መስሎን ከልብ ደግፈን ነበረ። ግን አሁን የለውጡ ሂደት ስናየው እየዋለ እያደረ ስንገመግመው ከወያኔ ወደ እውነት አጀንዳ ይሽናገር ይመስላል። በተለይ ኦዴፓ ሁለት መግለጫዎች ያወጣቸው መግለጫዎች የሚያሳዝኑ ናቸው። አንደኛ በብሔር ፌዴራሊዝም አንደራደርም ያለው፣ ሁለተኛው በአዲስ አበባ የባለቤትነት ጥያቄ ላይ እየሰራንበት ነው የሚለው ክሶች በጣም የሚያሳዝን ነው። ለውጡን በማምጣት ይሄ መንግስት የተጫወተው ሚና ቀላል አይደለም። ግን ወደኋላ መለስ ብለን በምንመለከትበት ጊዜ የአዲስ አበባ ነዋሪ በ97 ምርጫ ግንባሩን ለጥጅ ሲሰጥ እነዚህ አሁን የለውጥ ሐዋርያት መለሰ አፍሪካን ሲሰረስረው እነሱ የሚያስነጥሳቸው ነበሩ። ግን ያም ሆነ ይህ ጊዜው ጠብቀው የሰው ስራ የሚናውቅ አይደለም። በአጠቃላይ የለውጥ ባለቤት በ97 ደሙን ያፈሰሰ አጥንቱን የከፈከሰ የአዲስ አበባ ነዋሪ ነው። ከዚህም ሌላ መንግስት እያለ 18 ባንኮች ተባብሮ ማዘረፉና ደግሞ ሌላ አዲስ የገዳ ባንክ ብሎ ማቋቋሙ ከወያኔ የተቀሰመው ትምህርትና ሁኔታዎች ናቸው እና እነዚህን የመሳሰሉትን ነገር ማስወገዱ የተሻለ ነው። አመሰግናለሁ።
የኢትዮጵያ ሕዝብ ከዳር እስከ ዳር ተነስቶ ያለውን የወያኔ ኢህአዴግ አገዛዝ ለመደምሰስና በምትኮ ህዝባዊ መንግስት ለመመስረት ከፍተኛ ትንቅንቅና ተጋድሎ ካደረገ በኋላ በጥሙ የመጡ በጣም አፈጮል ምቆች ኢትዮጵያ ውስጥ ስልጣን ይዘው በህዝቡ ላይ የሚያድሩትን አስከፊ አገዛዝ ለመቃወም ሰልፍ የወጣው እና አላማችንም በአሁኑ ሰዓት የሚገኘውን የወያኔ ኢህአዴግ የበላይነት መስመር በምትኩ ጊዜያዊ ህዝባዊ መንግስት፣ ሁሉም ወገኖች የተሳተፉበት ጊዜያዊ ህዝባዊ መንግስት የሚመሰረትበት ሁኔታ ለመፍጠር ነው። እጅግ በጣም አመሰግናለሁ።
አዎ፣ ዛሬ ሰልፉ ላይ የተገኘሁበት ዋናው ምክንያት ምንድን ነው? በስልጣን ላይ ያለው አብይ ሰዎች በየቦታው እየተፈናቀሉና ሰዎች እየተገደሉ እያሉ ምንም አይነት የሆነ እርምጃ ባለመውሰድ ዝም ብሎ እያየ አገራችንን ወደ መበታተን ደረጃ እየወሰደ ስለሆነ ይህንን እንትን ወይ ውረድ ወይ ፍረድ ለማለት ነው። የማይሰራ ከሆነ መውረድ አለበት። ምክንያቱም ምንም ጠንከር ያለ እንኳን መግለጫ ስለማይሰጥ ጠንከር ያለ እንደ መንግስት ሆኖ እንደ መሪ ሆኖ አንድ ነገር እንዲያደርግ ነው። ይሄ አዌርነስ ነው እና አገራችንን ልናጣ አይገባም። እኔ አሁን መሪ አለን ብዬም ራሱ ለመናገር በጣም ይከብዳል። መሪ ለምን ማለት ነው? መሪ መሪ እንደዚህ ነው እንደሚያደርገው አሁን በዚህ መሪ መሆን የሚችል ሰው አይደለም። አገራችን እንደዚህ በየቀኑ ሰው እየተፈናቀለ ባንኮች እየተዘረፉ ደንበኛ እኮ የወንበዴዎች ሀገር ነው የሆነው። ስለዚህ እነዚህን ነገሮች እንዲስተካከሉ እንፈልጋለን። በዛ ምክንያት ነው ዛሬ እዚህ ሰልፍ ላይ መጣ ነው እና የሀገራችን ህዝቦች መፈናቀል ትክክለኛ መልሶች አልመለስ ትክክለኛ ጥያቄ የህዝብ ጥያቄ ሲመጣ ገሸሽ ማለት እና መልስ መስጠት መቻል አለበት። እና አስቀጥቼ ድረስ ነው የሚሉት ደግሞ ምርጫ እየተባለ ነው። ምን አይነት ምርጫ ነው? የዘረኞች ፓርቲዎች ባሉበት ሁኔታ ምን አይነት ምርጫ ነው እየተመረጠ የተዘጋጀ ነው? ሁሉ ነገር በጣም የተምታታበት ነገር ስለሆነ የመንግስት የመጀመሪያ ስራ ደግሞ ሎ ኤንድ ኦርደር ማለትም ደግሞ የሀገሪቱን የሴኩሪቲ እንትን ማስጠበቅ መቻል የመጀመሪያው ስራ። ይህን እንኳን ማድረግ አልተቻለም እና እኛ እኮ ኃይል አለን ከፈለገን ምናምን እያሉ ሳያስፈልግም እና ትክክለኛውን ስራ መስራት የሚቻለው ትክክለኛውን የመሪነት እንትን ሲኖር ነው። ስለዚህ አብይ ፌል አድርጓል። ምንም አብይ መሆን የሚችለው የሆነ የመንደር ፓስተር እንጂ በፍጹም መሪ መሆን ሊገባው አይችልም። እኛ ብዙ ሰዎች አሉ ስልጣኑ ላይ ለሚደር ስላልቻሉ እንጂ ሲሰሲ አዋቂ ሰዎች አሉ። ስለዚህ ኢትዮጵያ እንደዚህ በየቀኑ እያየናት እየፈረሰች ዝም ብለን አናይም ብለን ነው ዛሬ እዚህ ሰልፍ ነው የመጣው እና አመሰግናለሁ። ይህን ማለት
ቀመሰው እንጂ ላልቀመሰው አይመርም። የኢትዮጵያን መከራና ሰቆቃ የሚያውቀው ህዝብ ብቻ ነው። ባዳንማ የጥት ልጆቻቸውን ለማዳነክ ሲጥሩ ህዝቡ አለፈለት። ኢኮኖሚው አደገ ተመነደገ ዴሞክራሲው ሞልቶ ፈሰሰ ሲሉን ከርመው አይተናል። ሚሊዮኖች በረሃብ እየተጠበሱ ህዝብ ጠግቦ ያድራል ሲሉንም ነበር። በወያኔ ጊዜ ግብዙን መሪያቸውን ሲያወድሱ መረን ለቀው እንደነበረም አረሳንም። የነገ ቀን በስልጣን ላይ 28ኛውን አመት የሚያከብረው ዘረኛው ወያኔ በአገራችን የጎሳ አገዛዝን መስርቶና ህዝብን በክልል ሸንሽኖ ኢትዮጵያን ወደ አዘቅት እንደከተታት ግን ማንም ዜጋ የሚክደው አይደለም። አዲሱን ሹም ደግሞ የራሳቸው ምርጫ በመሆኑ በሐሰት ዜና አጅበው ሲያወድሱትና ህዝባችንን እየፈጀና እያስፈጀ እነዚህ ግን እያዳነቁትና በአለም አቀፍ ደረጃም እየዋሹለታሉ። ይህን የውሸት ግንብ ማፍረስ ደግሞ ግዴታችን ሲሆን ይህን ለማድረግ የባዕዳኑም የሹሙም ቅጥረኞች ሆነው ውዳሴ ከንቱ የሚደረድሩለትን ሁሉ ማውገዝ ማግለል ማሸነፍም ይጠበቅብናል። 28 ዓመት ሙሉ የወያኔዎችና ዘረኞች ሬት ሲመረን ሲጎመዝዘን መክረሙን የምናውቅ እኛው ነን። እነሱማ ጨፈሩብን፣ ተንደላቀቁብን፣ ዘረፉን፣ ከበሩ፣ አለፈላቸው። የሽሙቹ ዘረኛ አገዛዝ የተመቻቸው ለኦነግና መሰል ዘረኛ ቡድኖች ነው። የዘመናት ጸረ አማራ፣ ጸረ ኢትዮጵያ ጥላቻቸውን በተግባር ለመቀየር አስቻላቸው። ከጭፍን ጥላቻ ውጭ ምንም እርባና ያለውና ለሕዝብ የሚጠቅም አስተሳሰብ እንደሌላቸው የታሪክ ብረዛቸውና ክፉም ባይሆን አስቂኝ የሆነው ጸረ ምኒልክነታቸው ነው። 100 ዓመት በፊት ባረፉ የሀገር መሪ ላይ ይህን ያህል ጥላቻ የሚያሳየው የዝቅተኝነትን ስሜት ብቻ ነው። ታሪክ የጊዜውን ጎማ ተጠቅሞ ተሰርቶ አልፏልና በዚህ ላይ ችክ ብሎ ማላዘኑ ራስን የሚያስገምት ከመሆን የሚያልፍ አይደለም። ለነገሩ ከብዙዎቹ ባለምንጫዎች ያጼ ምኒልክ ኦሮሞነት ይበልጥ እንደነበር ታሪክ ያወሳል። ምኒልክ በሰሩትና ባሰሩት ቤተ መንግስት እየጨፈሩ የምኒልክ አይባል፣ ታሪካዊውን ምኒልክ ትምህርት ቤት ይፍረስ፣ አማራ ይጥፋ፣ ይፈናቀል፣ ይባረር ወዘተ፣ ይህ ሁሉ የዘረኞቹ ቅዠትና ጩኸት እንጂ መቼም ቢሆን በቅንጣትም ቢሆን ሰፊውን የኦሮሞ ህዝብ ወካይ አይደለም። ኦነጎቹና ሹሞቹ ለኦሮሞ ህዝብ ጥቅም የቆሙ ሳይሆኑ ከመጣው ባለነፍጥ ጋር ደርግ ተባለ ወያኔ ተለጥፈው ኮስማና ሹመት ያሳደዱ ጉዶች መሆናቸውንም ህዝብ ሁሉ ታዝቧል። ወደ 20 ባንክ ዝረፉ የሚላቸው አገዛዝ ከነሱ የተለየ እንዳልሆነ ግልጽ ነው። ሹሞቹ ጽንፈኛ ዘረኞች ናቸው። በቀድሚያ አለነሱ ፈቃድና ትብብር ጋባዥነትና ጸረ ኢትዮጵያነት የኦነግ ዘረኛ መንጋባል ተፈነጨብን ነበር ማለትም እንችላለን። ወያኔን ስናወግዘው ጸረ ትግሬ እንዳለን ሁሉ እነዚህንም ዘረኞች ስናጋልጣቸውና አማራጭ እንዲወስዱ ደግሞ ማሳሰባችንም አልቀረም። ይግዳጅ ደግሞ ለመጪው ትውልድ የምንለጋው ሀኬት ሳይሆን የዚህ ያለው ትውልድ ዋነኛ ግዳጅ ነው። ያለፉት ትውልዶች በአቅማቸውና ችሎታቸው ለሀገር ታግለውና ተሰውተው ንጻ ሀገር አቆይተውዳል። ዛሬ የወያኔ ቡችሎችና ቀይ ሽብርተኞች ሲያወግዙት የምንሰማው ጀግና ትውልድም ለሀገር ሲታገልና ሲሰዋ ታሪክ ጽፏል። የዛሬው ትውልድ በውሸት ታሪክ አጥንጣኞች ተሸንፎ ወይም በወያኔዎች ተተብትቦ ጣቱን በዚያ ትውልድ ላይ መቀሰሩን ትቶ በአገር ጠላቶች ላይ ተባብሮ ሊነሳና አገርን ከጥፋት ሊያድን ግዳጅ አለበት። ይህን ግዳጁን ሊወጣ ተባብሮ ሲነሳ ዘረኞች ወሮበሎችን አሰማርተውና የባዕዳንን ድጋፍ አግኝተው ትግሉን እንዳደናቀፉ የምናውቀው ነው። ትውልድ ሐቁን ስቶ ሹሞቹን አገር አዳኝ ብሎ እንደ ባንዳና ከሃዲዎቹ ካቀፈ ግን ግዳጁን ስቷል፣ አልተወጣም የምንለው ይሆናል። ይህም በታሪክ አስወቃሽ መሆኑ የማይቀር ነው። ወያኔ ለስልጣን ከመድረሱ በፊት በ1982 ዓመተ ምህረት ያገር ያለህ በሚል ባወጣ ነው ዴሞክራሲያ የሚከተለውን አስፈረን ነበር። ይህ ሰዓት ለኢትዮጵያ ሕዝብ ወሳኝ የስሞና ሰዓት ናት። ሁሉም በየበኩሉ የሚመኛት ኢትዮጵያ ትኖረዋለች። ግና እያንዳንዱ ግለሰብ ወይ ውድን ወዘተ ምኞት ልትሰራ ልታስተናብራት ትችልም። አንዱ በሌላው ላይ የራሱን ምኞት ለመጫን ሲነሳ የተጫነበት ሁሉ በጀ ሊል አይችልም። አልጫን ያለውን የተበከለ ያስተሐቀሮ ስም ስላወጡለት፣ የተባለው ውግዘት ስላወረዱበት፣ ጦር ስለመዘዙበት ያቺን የተመኛትን አገር መመስረት አይችልም። በዚህ መንገድ ተሂዶ መንግስት የሚረጋ አልጋ የሚጸና ቢሆን ኑሮ የፋሽስታዊ መንግስት ኢትዮጵያ የትና የት በደረሰች ነበር። አገሬ ጋራ ናት ሲባል እያንዳንዱ እንደ ግል ምኞቱ የሚስላት የሚኩላት አገር ሳትሆን የብዙሃኑን ምኞት የምታንጸባርቅ የሁዳኑንም የምትዘክር ለሁሉም በረከት ረድኤቷ የሚደርስ ለማለት ነው። ራሳቸውን የብዙሃን ወኪል አድርገው ወይም ብዙሃኑን ሆነው ይህ ነው የብዙሃን ድምፅ፣ ያ ነው የብዙሃን አቋም የሚሉትን ወይም በግርግም ውስጥ አጉረው እያስለፈለፉ በተደረገው ነጻ ዴሞክራሲያዊ ውይይት ሰፊው ሕዝብ ይህን ወሰነ፣ ያንን አወገዘ የሚለውን እጅጅ ያለ ያለፈበት ወዘበሬታ እዚህ ቁም ነገር ውስጥ የምንዘንቀው አይሆንም። የጥቅሱ መጨረሻ የነገሩ ብልሽት ግን ከነገረ ቀደሙ የጋራ አገር ሲሉ የራሳቸውን ክልል ብቻ መሆኑና ዛሬም አልፋ ኦሜጋቸው ግን ጣላ መሆኑ ነው። ሹሞቹ ታማኝነታቸው ኦሮሚያ ለሚሉት ለራሳቸው ስዕል እንጂ ለኢትዮጵያ እንደ አገር አይደለም። ዛሬም እንደምንለው ያንንም በ1982 ዓመተ ምህረት ይህን መሪ ሐሳብ አስፈረን ነበር። ደክሳለን በዲሞክራሲያዊ ስርዓት የበላይ ገዢ ህዝብ እንደመሆኑ መጠን ለዚያ የበላይ አካል ልዩ ልዩ ያስተሳሰብ ዘርፍ ልዩ ልዩ እቅድ ልዩ ልዩ ፕሮግራም ወዘተ እየቀረበለት የእያንዳንዱን ያስተሳሰብ ዘርፍ ህጸጽ ምላአቱን አይቶ የሚበጀውን ሊያቅፍ ሊመርጥ ሊያማርጥ ካልቻለ ልዩ ልዩ አስተሳሰብም የሚያንጸባርቅ ህዝብ ምርጫው አንድ ፓርቲ ብቻ በሚሆንበት አግባብ እርቅ ስምምነት ሰላም ሊኖር ከቶም አይችልም አልቻለምም። በዚህም ዘንድ የአንድ ፓርቲ ወይ ቡድን የብቻ ገዥነት አክትሞ የህዝብ ድጋፍና መንታ ያገኙ ፓርቲዎች የሚሳተፉበትን ከቀሩት የላቀ ድምጽ አግኝቶ አገሪቱን እንዲመራ ሚዛን የደፋው ፓርቲ ደግሞ ስልጣኑን ከህዝብ ፍላጎትና ከተቀበለው አደራ ውጭ አላግባብ እንዳያውለው ሌሎች ፓርቲዎች ማእገት ሆነውበት አገሪቷ እድሉ አዳግመኛ ከጥቂት አምባገነኖች እጅ ወድቆ እስካሁን የተጎነጨችውን መራራ ጽዋ እንዳትጋት የሚያደርጋትን ስርዓተ መንግስት መከተል ብቻ ነው። ኢትዮጵያን የሚበጃት ብሎ ኢህአፓ ለዚህ ዓላማ በቁርጠኝነት ይታገላል። አንዱ ሌላውን ድርጅት ጫንቀው ይክበድም ይቅለል ያንን ሚዛን ውስጥ ሳያስገባ እንዳቻው ቆጥሮ ድርጅታዊ ነጻነቱን አክብሮ ለዴሞክራሲያዊ አሰራር ፍጹም ተገዢ ሆኖ ወግ ባለው መንገድ ያሳፍ ፍጭት እንዲካሄድ ቅራኔዎች በዴሞክራሲያዊ ውይይት እንዲፈቱ የሚደረግበት አግባብ ለመከተል ዝግጁ መሆን ምራቅን መዋጥ ግብስ ስሜትን መግራት ኃላፊነትን መረዳት ለዴሞክራሲያዊ ስርዓት ግንባታ ቀድመ ሁኔታዎች ናቸው። ስልጣንን እንደ ነብር ጅራት ከያዙ አይለቁም ብለው ራሳቸውን ዘላለማዊ የሚያደርጉ በስልጣን ጊዜ ገደብ የማይተኩ ህዝብ ሊሾማቸው እንጂ ሊሸራቸው የማይችል ፓርቲዎች ወደሚመለኩ ጣዖቶች ይቀየሩና ለአምልኮት የሚጠይቁት ግብር የሚፈልጉት መስዋዕት ከባድ የሆነ ዴሞክራሲን ማፌጃ ሲያደርጉት ኖራዋል። የተክሱ መጨረሻ ዛሬም የምናየው ያው ነው። ለችግሮች ሁሉ መፍትሄ ሊሆን የሚችለውን የሽግግር ሂደት ተጻረው ራሳቸውን ባለተንገርት ጣዖት በሚፈይመውና እኔ ዘራፊ ያወዳሾችን ማለትም አድርባይ መሆራንን ኮልኩለው ሊያሳፍኑት የተነሱት ሬት አገዛዝን ለማዋጥ አንችልም በቅቶናል። ሹሞቹም ማን ቢወልድ ማነውና ተከተል አለቃህን በሚል የወያኔን ዘረኝነት ቀጠሉብን እንጂ ያመጡት ምንም ለውጥ እንደሌለ ህዝብ እነሆ አውቆባቸዋል። በለመዱት ስልጣን ሊቆዩ ወሰኑ እንጂ የህዝብ መብት ሊያከብሩ ከቶም ፍላጎቱም እቅዱም የላቸውም። ሌላ መጠበቅ ከነሱ ላማለኝ በሰማይ ብቻ ነው። ለዘመናት ለህዝብ ስልጣንና ለዴሞክራሲ የታገልነው ለዋዛ ፈዛዛ ሳይሆን ለመሰረታዊ እምነታችን ነው። የከፈልነውንም የደም ግብር ማንም ከንቱ ዛሬ ሊያቀልብ ይነሳ ራሱን ያስገምታል እንጂ ታሪክን የሚደብቅ አይሆንም። ጣላት ቢያባብሉት ወዳጅ አይሆንም። ጸረ ኢህአዴግ ትግላችን ተፋፍሞ በሁሉም መስክ ይቀጥል። ኢትዮጵያዊነት ያቸንፋል።
Never in me for salvation.
ሩ አጣፍኔ የሱዳንን ትግል በአጭር ለማስቀረት የአረብ ሀገሮችና ምዕራባውያን እየተረባረቡ በመሆኑ አልበሽርን ተክተው ስልጣን ቆርቻ ላይ ቂጣሉት ከፍተኛ መኮንኖች ስልጣንን ለሽግግር የሲቪል መንግስት አላስረክብም ብለው ስለተገተሩ ህዝብ በአድማ ሊያንበረክካቸው ቆርጦ ተነስተዋል። የአልጄሪያም ህዝብ የሥርዓት ለውጥ ለሌለበት ምርጫ የሚል ባልት አንገባም ብሎ ትግሉን የቀጠለ ሲሆን ለተወዳዳሪነት አንድም ግለሰብ ወይም ቡድን እስካሁን አለመመዘቡ ተገልጿል። ይህ ነው ጽናትና ቆራጥነት። በሀገራችን ግን ትግላችንን ማደናቀፍ ብቻ አይደለም ሊቀብሩት ተነስተው እያየን ለወያኔ ምርጫ መመዘብ ብቻ ሳይሆን ማሰሰፍም ታይቷል። አሳፋሪ ክስተት። ሰርፋደሩ ሳይሆን ህዝብ ሳይሆን በሰፊውና እስከ ጥርሱ ታጥቆ የሚገኘው ሁሌ መንግስት የሚባለው የገዢው ተቋም ነው። ሰርፋደሩ ህዝብ ያለውን ዋና መሳሪያ ማመጽና የሥራ ማቆም አድማውን አጠናክሮ ገዢዎችን ማንበርከክ ነው። ለዚህ ነው አምባገነኖች አፋኝና መትነፋጊ የሰራተኛ ህግ አውጥተው አድማን ህገወጥ የሚያደርጉት። በአፋኝ የፕሬስ ግን የነጻ ፕሬስ የንግግርና የጽሑፍን መብት ያስተናሉ። በደርግም በወያኔም ያየነው ይህንን ነው። የወያኔ አፋኝ ህጎችም እስካሁንም አልተለወጡም። የወያኔን ሹሞች በኦህዴድ ሹሞች ለመተካት የታየው ፍጥነት በህግ ቅየራ መልክ ምታሃት ሆኗል። አፈናው ቀጥሏል። የአዲስ አበባ የድሬዳዋ ወዘተ ወጣቶች ሰልፍ ባደረጉ ቅሊንጦና ዝዋይ ወርደዋል። በካቲት አብዮት የህዝብን ትግል ለማደናቀፍ እንዳልካቸው በተሾመ ጊዜ የላባደሩ ጠቅላላ የሥራ ማቆም አድማ እቅዳቸውን እንዳፈሸፈው የሚታወስ ነው። ለሥርዓቱና ለአሜሪካ ተገዢ የነበረውን የሰራተኛ ማህበር አመራር በትግል በመቀየር ማህበሩ ለሰርቶ አደሩና ለሀገሩ የቆመ እንዲሆን ተደርጓል። ይህን የሰርቶ አደሩን ህዝብ አቅምና ትግል ደርግ ያዳከመው ማህበሩን በማፍረስ እና ማርቆስ ሀጎስ አይነት የማህበር መሪዎችን በመግደልና የራስን ተለጣፊ ማህበር በቦታው በመተካት ነው። ወያኔን የቀጠለው በዚሁ ፍርአት ሲሆን ሶሰርፋደሩን ህዝብ ደግሞ በብሔረሰብ ከፋፍሏል። ሹሞቹ በዚህ ኩይታጓር ተሰማርተዋል። በሰሞኑ የጤና ባለሙያዎችና አስተማሪዎች ያደረጉት አድማ ፍትሃዊና በሌሎችም ተደግፎ ወደ ጠቅላላ የሥራ ማቆም አድማ ማደግ ያለበት ሲሆን በሹሞቹ ግን የተሰጠውን የብሬት ምላሽ ሁላችንም የታዘብነው ነው። ጥራዝ ነጠቁና እያደር ግልገል ፋሽስትነትን እያንጸባረቀ የመጣው የወያኔ ኮረኔልማ ብርቅ የሆኑትን የሀገራችንን የጤና ባለሙያዎች ዘልፏል። አስተማሪዎችን የደሞዝ ጭማሪ ሱሚ ነው ብሏል። ይህን የሚያረጋግጠው የሥራ ማቆም አድማው መቀጠልና መስፋፋት እንዳለበት መሆኑ ግልጽ ነው። የሀገራችን ቁልፍ ተቋሞች ውስጥ ያሉ ሰራተኞች ሁሉ ማደምና ማመጥ አለባቸው። በማንነታቸው እየተጠቁ ያሉ ሰርቶ አደሮች በዚሁም የተነሳ አድማ መጥራትና ብርቱ የተቃውሞ እርምጃ ሊወስዱ ይጠበቃል ማለት ነው። አድማና አመጽ አገዛዙን ማዋከብና ቀውሱን ማጋጋል እንደ ሱዳንና አልጄሪያ ህዝብ ጸንቶ ትግልን መቀጠል ለስልጣን ፍርፋሪ ቋምጠው ህዝብን ይከዱትን በእንዲህ ከህዝብ ጎራ አስወግዶ ባንዳ አንጃውን ጥንድርኩሱን አውጥቶ ክቡር ሀገር አድን ትግልን በሀገር ውስጥም በውጭም መቀጠል እንዳለብን ገሃዶናል። ኢህአፓም ዛሬም እንደ ትናንት ከሰርቶ አደሩ ህዝብ ጎን ቆሞ ይታገላል። የህዝብን ትግል ለማጎልበት በአድማና አመጹ እስካሁን ደማቅ ሚና ያልነበራቸውን የህብረተሰብ ክፍሎች ወይም በትግሉ መስክ ያልታዩትን በአመጹ ማስገባትና ማሰለፍ የግድ ነው። ተማሪዎች እንደ ተማሪ የአድማና አመጽ ግንባር ቀደም የመሆን ታሪካቸውን ሊያድሱ ይጠበቃል። ተራማጅ መኮንኖችና ጭቁን ወታደሮች እንደ የካቲት 66 በአድማና አመጽ የህዝብ ትግል አጋር ሆነው ሊታዩ ይገባል። ለአባደሮች የአድማውን ብርትና አንቀሳቃሽ መሆናቸው የሚጠበቅ ነው። በተለይም የትግሉ ግማሽ አካል የሆኑ ሴቶች ተደራጅተው በተፊው ትግሉን መቀላቀል እንዳለባቸው የሚታይ ነው። የሹሞቹ ሴቶች የኢትዮጵያን ሴቶች አይወክሉም። የሹሞቹ የሴቶቹም ሆነ የሰራተኛ ማህበራት ህዝብን የሚወክሉ ሳይሆኑ ያገዛዙ ተለጣፊ ናቸውና ተርተው በህዝቡ ነጻ ማህበራት እንዲተኩ ማድረግ ያስፈልጋል። ሴቶች ስንል እህቶቻችንን ብቻ ሳይሆን በተለይም የወታደሩም የፖሊሱም ጭምር እናቶች የሆኑትንም የሚያጠቃልል ነው። ሹሞቹና አገዛዛቸው ልክ እንደ ወያኔ ዘረኞች ሲሆኑ ህዝባችን የሚሉትን ከቶም የማይወክሉ ናቸውና ሰፊውን ህዝብ በትግሉ ለማሳተፍ ከመቀሌ እስከ ደምቢዶሎ ከአጋሮ እስከ ሐረር መጣር ግዴታችን ነው። ሰፊ የህዝብ መደራጀት መነሳት እውን ከሆነ አድማውና መጾም የዘረኞቹን ግንብ ያፈርሰዋል። በኢትዮጵያዊነት ጽኑ እምነት ግን ወሳኝ ነው። ከአርድን ባዮች ተጻሮ መቆሙም ወሳኝ ነው። ቁም ነገሩ ኢትዮጵያዊነትን ማስጠናከርና ሀገራድን ትግሉን ቅድሚያ መስጠት ነው። ሀገራድን ትግል ካለን የሃይማኖት መሪዎች ቄሶችና ሼኮች ትግሉን መደገፍ ይጠበቅባቸዋል። ከምዕመናን ጎን መቆም ፍትህን ከፍ ማድረግ አገዛዙ በሃይማኖቶች ላይ የሚያደርገውን ህገወጥ ተጽዕኖ መቃወም በዘረኛው አገዛዝ ላይ ህዝብ አምርሮ እንዳይነሳ ወያኔ ያደርግ እንደነበረው ሁሉ ስለሰላምና እርቅ ሰበካው ደርቷል። ወንጀለኞችና ጸረ ህዝቦችም አመች ጊዜ መጣልን ብለው የፈረደበትን ህዝባችንን በመስጀት ላይ ናቸው። ሹሞች አፈቅቤ ልበጩቤ እንዲሉ እየተሸተሩ ፍጀው ግደለው አቋማቸውን በሽንገላ ንግግሮች እያጀቡ ህዝብን አደናግረው ዘረኛ ፍርአታቸውን ሊያደላድሩ ሀገር ላይ ያሻጠሩ ናቸው። ከእኛው አልፈው የሱዳንን ህዝብ ትግል ሊያፈርሱ የቃጡት ሙከራ እንደተሸፈባቸውም አይተናል። ለዘረኛው ቡድን ራዲዮና ቲቪ ተቋም 58 ሚሊዮን የህዝብን ገንዘብ በእርዳታ ሲሰጡ ለተፈናቃዮች ግን 1 ሚሊዮን መመደብ አቅቷቸው ለትዝብት ተዳርገዋል። የህዝብን መሬት ለመቀማት ማፈናቀል ከዚህ ስርዓቶቻቸው የሆኑ ዘረኞች ስሟንም ይዘቷንም ሊቀይሯት የሚፈልጓት ታሪካዊ መዲናችን ያውም በክረምት ህዝብ ሊያፈናቅሉ አቅደዋል። በአሁኑ ጊዜ ህዝብን የመፍጀቱ የወንበዴ ስምሪታቸው የበረዶ ቢመስልም ከናቁት ህዝብ ያልተጠበቀ ተቃውሞ በማየታቸው እንጂ አደብ ገዝተው እንዳይደለ ህዝብ ተረድቶ እኛም አውቀናል ጉድጓድ ምሰናል ብሎ መዘናጋት ሳይሆን ለማይቀረው ፍጥጫ በሁሉም መስክ ለትግል መዘጋጀት አለበት። የመጡብን ሹሞችና አገዛዛቸው ያው እንደ ዘረኛ ወያኔ ጸረ ኢትዮጵያ ናቸውና የማይለወጡ ጠባቦችና ወንጀለኞች ናቸውና በደኖ አሶሳ አርባ ጉጉን መርሳት ጥፋት ነውና ትንሽና አኩይ ሰዎች ሁሌም ገጣባ ናቸውና በሀገራችን ትግላችን ተጠናክሮ መቀጠል አማራጭ የሌለው ነው። ጸረ ኢህአዴግ ትግላችን ተጠናክሮ ይቀጥላል። ከሃዲዎችና ዘረኞችን በመረት እንታገል ኢትዮጵያዊነት ያቸንፋል።
የበጣም ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን ማንበር የወያኔ ተንኮል ጨዋታ አራጋቢ ያደራ ቃል ጥሪን ሸጦ ተቀላቢ ለደደቢት ጅቦች እስትንፋስ መጋቢ የጦረታ ወንበር መቅኖን ተረካቢ አልሆንም ብያለው ስልጣን ለጨበጠ አጃቢ አጨብጫቢ እስካሁንም ድረስ ከትላንት ጀምሮ ህዝብ የሚታገለው ልጆቹን ገብሮ ለማንገስ አይደለም ሰው በሰው ቀይሮ ህዝባዊ መንግስትን ለማምጣት ነው ትግሉ በሚሰጠው ምርጫ እንዲከበር ቃሉ አዎ መሪ መፈክሩን አሳልፍ ያልሰጥም የሰማዕታቱን ደም ክፍያ አላረክስም ከቦር ትግላቸውን አላልከሰከሰም ስልጣን ለጨበጠ አላጨበጭበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀየረም ህዝብ እስኪሆን ድረስ የስልጣን ባለቤት ያልመረጠው ወርዶ የመረጠው ወጥቶ እስከሚይዝ መንግስት ትግላችን ይቀጥል ችቦው ተቀጣጥሎ በስመሳይ ጭብጨባ እንዳይቆም ተማሎ ፈጣን ታጠቅ የላላብህ ወጥር ህዝብ እስከሚያዝበት የስልጣኑን መንበር ስንት ያገር ዜጋ እንደወጣ ቀርቶ የስንቱም እስክን ቤት የደምን ባንብቶ ስንት ሺህ ዜጋ ላይ እስር ቤቱ ጠብቆ ሆኖ የሚታወቀው ያለ ተደብቆ ካላየው በስተቀር ሁሉም ነፃ ወጥቶ ወያኔ ቢፈታ ካሰረው ቆንጥሮ አጨበጨበም አቋም አስቀይሮ አዎ ደግሞ አለው አሁንም እላለው በነበረ አቋሚ ዛሬ መጠናለው ስልጣን ለጨበጠ አላጨበጨበም አሁንም የምለው ህዝባዊ መንግስት ነው ያንን አልቀይርም።